Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
በሩ ተዘግቷል፣ ታክሲዋ ሞልታለች። የጋቢና ጉዟችን ተጀምሯል። ጽዮን ግርማም እዚህ ጋቢና አብራኛለች።
ሰላም እንደምን አመሻችሁ። በዛሬ ጋቢና ዝግጅታችን አንድ ወጣት የሥራ ሐሳብ ፈጣሪን ይዘናል። ገበሬዎች ለምርታቸው ገበያ የሚያፈላልቁበት አምድ ወይም አፕ የፈጠረው ክርስቲያን ተስፋዬ የጋቢና እንግዳችን ሆኗል።
ከጠበቅነው በላይ እያየ ነው ሪስፖንስ። ግን አንዳንዶቹ እንኳን ኢንተርኔት መጠቀም የሚችሉ አርሶ አደሮች ራሱ አጋጥመውን ነበረ።
በሄልሲንኪ ፊንላንድ የዓለም አቀፍ የሥራ ሐሳብ ፈጠራዎች ሽልማትን አግኝቷል። እንኳን ደስ ያለ።
በአፋር ክልል በጉብኝት ላይ የነበሩት ጀርመናዊ ቱሪስት የገደሉት ታጣቂዎች ማንነት ለማጣራት ምርመራ እየተካሄደ መሆኑን የኢትዮጵያ ውጭ ጉዳይ ሚኒስቴር አስታወቀ።
ጥቃቱን የፈጸሙት ሰዎች ለጊዜው ያልታወቁ ታጣቂዎች ናቸው።
የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ናቸው። በሌላኛው ዘገባችን እሁድ ዕለት በወልዲያ ከተማ እና በመቀሌ ከተማ መካከል ወልዲያ ከተማ ተጫዋቾች በሚደረገው ውድድር ላይ የቡድኑ ደጋፊዎች መካከል የተፈጠረውን መነሻ በማድረግ ሁለት እንግዶች እናወያያለን።
በእግር ኳስ ብቻ ሳይሆን በመላው ሀገሪቱ ብሔር ከብሔር ማለት ብሔር ለይቶ ማጥቃት ስርዓት ያላቸው የተለያየ አጋጣሚ ተፈጥሮ የተፈጠረ ግጭት፣ የቡድን ግጭት ወይም ኮንፍሊክት ብለን የምንለው ነው እንጂ የብሔር ጥቃት ለማለት አስቸጋሪ ነው።
የመጀመሪያው የአረና ትግራይ ህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ናቸው። ተከትሎ የሰማችሁት ደግሞ የአምቦ ዩኒቨርሲቲ መምህሩ ስዩም ተሾመ ናቸው። ይዘናቸዋል።
አስተያየቶቻችሁን በፌስቡክ አት ቪኦኤ አማሪክ ላይ እየተቀበልን ነው። ለአየር እናበቃለን። ከአሁኑ ጀምሮ አስተያየቶቻችሁን ስጡን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉት የምሽቱ ዜናዎቻችን በድጋሚ ተመልሰን መጥተናል። ታይም መጽሔት ስለ ወሲባዊ ወከባና ጥቃት ያነቁ ሴቶች የሚበዙበት በርከት ያለ ስብስብን መርጦ የዘንድሮ የዓመቱ ሰው አድርጎ ሰይሟቸዋል። የታይም መጽሔት ዋና አዘጋጅ ኤድዋርድ ፌሎስቲናል ሲናገሩ ንቅናቄና ንቃት የቀሰቀሱ ወይም ዝምታ ሰባሪዎች ዘ ሳይለንስ ብሬከርስ ብሏቸዋል። እነዚህን እንደ ሁልጊዜውም ታላላቅ ማህበራዊ ለውጦች የሚጀምሩ በግለሰቦች በጀግንነት መነሳሳት እንደሆነ ተናግረዋል። በዝምታ ሰባሪነት ታይም ከሰየማቸው መካከል የሆሊውዱን ባለ ከፍተኛ ስልጣን ሃርቪ ዋይንስቲንን፣ በወሲባዊ ጥቃት ተግባር የወነጀሉትንና ሌሎችንም የተፈጸሙባቸውን ጥቃቶች ሃሽታግ ሚቱ በተባለው የኢንተርኔት ዘመቻ ይፋ ያደረጉት ይገኙበታል። ታይም መጽሔት በየዓመቱ በሚመርጠው የዓመቱ ሰው ስያሜ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሁለተኝነት፣ የቻይና ፕሬዚዳንት ሺ ጂንፒንግ ደግሞ በሶስተኝነት ተከታትለዋል። የሰሜን ኮሪያው ኪም ጆንግ ኡን፣ የሳውዲ አልጋ ወራሽ መሐመድ ቢን ሳልማን፣ የዩናይትድ ስቴትሱ ልዩ አቃቤ ሕግ ሮበርት ሞለርም አሉበት።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ልጅ ዶናልድ ትራምፕ ጁኒየር ዛሬ ለዩናይትድ ስቴትስ ምክር ቤት የደህንነት ኮሚቴ ሕግ ሸንጎ ቃላቸውን ይሰጣሉ። ምክር ቤቱ በአምናው የሀገሪቱ ምርጫ የሩሲያ ጣልቃ ገብነት ዙሪያ ምርመራውን ቀጥሏል። ዶናልድ ትራምፕ ጁኒየር ባለፈው መስከረም ወር በመወሰኛው ምክር ቤት ፊት ቀርበው የፍትህ ኮሚቴ ቃላቸውን በሰጡበት መሰረት የአባታቸው ፕሬዝዳንታዊ ምርጫ ዘመቻ ከሩሲያ ጋር አልተመሳጠረም ብለው አስተባብለዋል። ከአንድ ዓመት በፊት በፕሬዝዳንታዊ ምርጫ ወቅት ትራምፕ ጁኒየር ኒውዮርክ በሚገኘው የአባታቸው የንግድና የፖለቲካዊ ጉዳዮች መምሪያ ትራምፕ ታወርስ ያደረጉት ስብሰባ የመርማሪዎችን ትኩረት የሳበ ጉዳይ ሆኗል።
በመጨረሻም የመን ውስጥ የሚዋጉት ሁሉም ወገኖች ብጥብጡን አቁመው የእርስ በርስ ጦርነቱን የሚያከትም ፖለቲካዊ ንግግር እንዲጀምሩ የዩናይትድ ስቴትስ ከተባበሩት መንግስታት ድርጅት ጋር ጠይቃለች። አማጽያኑ አጋራቸው የነበሩትን የቀድሞ የሀገሪቱን ፕሬዚዳንት አሊ አብደላ ሳልህን መግደላቸውን ተከትሎ ውጥረቱ ይባባሳል የሚል ስጋት ተፈጥሯል። ትላንት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ሄዘር ኖወርስ ለጋዜጠኞች በሰጡት ቃል ስለ የመኑ ሁከት ከፍተኛ ስጋት ላይ ነን ብለዋል። ሁሉም ወገኖች ውጊያውን እንዲያቆሙና የቀድሞ ፕሬዝዳንት መገደል ውጊያውን ማባባሻ ምክንያት ከማድረግ እንዲቆጠቡ ዩናይትድ ስቴትስ በማሳሰብ ላይ መሆኗን አንድ የውጭ ጉዳይ ሚኒስቴር ባለስልጣን ለቪኦኤ ተናግረዋል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
ጽዮን ግርማ አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ብዙ ጊዜ በጋቢና በማህበረሰባቸው የሚታዩ ችግሮችን ተመልክተው የመፍትሄ ሐሳብን አመንጭተው በመስራት ላይ የሚገኙ ወጣቶችን እናቀርባለን። የዛሬው የ20 አመቱ ክርስቲያን ተስፋዬ ይሆናል። ገበሬዎችን ከገበያ ጋር እንዴት ላገናኝ ሲል አሰበ። ገበሬዎች ምርቶቻቸውን በአህያ በፈረስና በመኪና ጭነው ከመውጣታቸው በፊት የምርታቸውን ዋጋ ሊያውቁ የሚችሉበት አምድ ወይም አፕ ሰርቶ በተግባር ለማዋል በትብብር ስራ ጀምሯል። ማምሻውን ስራፊል ሽፈራው አነጋግሮታል።
ክርስቲያን ተስፋዬ ይባላለሁ። የገበያኔት መስራችና ማኔጀር ነኝ።
እንግዲህ ገበያኔት ባለፈው በተካሄደው በስላሽ 2017 ላይ አሸንፎልሃል። በዚህ አጋጣሚ እንኳን ደስ አለህ። ምን ተሰማ?
በጣም ትልቅ ደስታ ነው የተሰማኝ።
እስቲ ስላሸነፍክበት ስለዚህ ገበያኔት ለተባለው ፕሮጀክት ንገረኝ።
ገበያኔት የኢንተርኔትና ሞባይል ቤዝድ የሆነ ፕላትፎርም ነው። ቀጥታ አርሶ አደሮችን ከከተማ ካለ ገዢ ጋር ማገናኘት የሚችል ነው። በገጠር ያለ ማንኛውም አርሶ አደር ያለውን ምርት መሸጥ በሚፈልግበት ጊዜ ስልኩን በመጠቀም በኤስኤምኤስ ሊሆን ይችላል፣ በመደወልም በቦልጭ መሆን ይችላል። ምርቱን በማስመዝገብ ከተማ ደግሞ ያለ ሱፐርማርኬት ሊሆን ይችላል፣ ሆቴል ሊሆን ይችላል፣ በብዛት ሊገዛ የሚችል አከፋፋዮች ሊሆን ይችላሉ። ቀጥታ ከአርሶ አደሩ ላይ መግዛት የሚችልበት የኢንተርኔትና የሞባይል ፕላትፎርም ነው።
እንግዲህ ይሄኛው የቴክኖሎጂ ፕላትፎርም ነው እና በቴክኖሎጂ ነው የምጠቀመው፣ በስልክ ነው፣ በኢንተርኔት ነው። እንደዚህ እንግዲህ አርሶ አደሩን ወደ ገበሬው ጋር ስትደርሱ ይሄ ነገር ችግር አልፈጠረባችሁ?
ኢንተርኔት መጠቀም ላይ ብዙ ፔኔትሬሽን የለም ወደ ገጠር አካባቢ ኢንተርኔት ላይ። ግን ስልክ በመጠቀም ላይ ያየንን ነገር እንደምን ላይ ችግር ይገጥመናል ብለን ነበር ያሰብነው። ግን ከጠበቅነው በላይ ያየነው ሪስፖንስ ግን አንዳንዶቹ እንኳን ኢንተርኔት መጠቀም የሚችሉ አርሶ አደሮች ራሱ አጋጥመውን ነበረ። ኖርማል ቤዚክ የሆነ ስልክን በመጠቀም ላይ ብዙ ችግር አላጋጠመ።
ኤስኤምኤስ ነው የሚያደርጉላችሁ እንደዚህ እንደዚህ አለን ብለው?
ኤስኤምኤስ ጋር ተመሳሳይ የሆነ የኤስኤምኤስ የሚባል ፕላትፎርም አለ። አይዘር እሱን በመጠቀም ኦል ደግሞ ቀጥታ ኮል ሴንተር አለን። ወደ ኮል ሴንተራችን በመደወል ያላቸውን ምርት ብዛቱን፣ ኳሊቲውን እና የሚሸጡበትን ዋጋ ያስመዘግባሉ። ከመዘገቡት ዳታ ወደ ኢንተርኔት ላይ ወዳለው ዳታችን በመግባት ከተማ ያለ ማንኛውም ሰው ማግኘት እንዲችል እናደርግላቸዋለን።
እናንተ ወደ ገበሬዎቹ እንዴት ነው የምትደርሱት? ሄዳችሁ እዛ በየገበሬ ማህበሩ ትሰራላችሁ ወይስ እንዴት ነው የምትሰሩት? ከገበሬው ጋር እንዴት ነው የምታገኟቸው?
አሁን ወደ ገበሬው ለመድረስ እየሰራን ያለ ነው። አንደኛው በተለያዩ ኮኦፕሬቲቭች ነው እና ሁለተኛ ደግሞ በአግሪካልቸራል ኤክስቴንሽን ወርከርስ ኢትዮጵያ ውስጥ በየቦታው ተዘርግቶ ያለ የኤክስቴንሽን ወርከርስ ኔትወርክ አለ፣ እነሱን በመጠቀም ነው። ከዛ በኋላ ያለ ፕሮሰስ በከተማ ሳይድ የፕላትፎርማችን እንዲጠቀም የራሳችን የሚሰራው ፕሮሞሽን አለ። ፕላትፎርሙ ሴልስ ኤጀንቶች አሉን። ከተማ ላሉ ሆቴሎች፣ ሱፐርማርኬቶች ፕሮሞት በማድረግ ሪስቸርጅ የምናደርጋቸው ክላይንቶች አሉ። እነሱ ክላይንቶች በሚፈልጉበት ሰዓት ወደ እኛ ኢንተርኔት ፕላትፎርም ከፈለጉ ኢንተርኔት ፕላትፎርም ደግሞ ካልፈለጉ ወደ ኤስኤምኤስ ፕላትፎርም በመግባት ያለውን ምርት ፈልገው የሚፈልጉትን ምርት መግዛት ይችላሉ። በሚቀዱበት ጊዜ ምርቱን ከአርሶአደሩ ቀጥታ ወደ እነሱ የሚያመጣው ትራንስፖርቴሽን ያስፈልጋል። እሱን እዛው ገጠር አካባቢ አርሶአደሩ ጋር ያለ የተመዘገበ አይሱዞች አሉ። እነሱ አይሱዞችን በመጠቀም ቀጥታ በእኛ ስር ተመዝግበው የእኛ የሲስተማችን አባል የሆኑ አይሱዞች ናቸው። ቀጥታ ምርቱን ጭነው ያለ በድረስ እንዲያመጡ እናደርጋለን።
እንግዲህ ገበያኔት ለገበሬውም ደግሞ ለተጠቃሚ ምን ጥቅም አለው ብለህ ታስባለህ? ምን ይጠቅማል?
ጥቅሙን በምናይበት ጊዜ ሁለት ነገር አሁን በገበሬው ሳይ ሁለት ነገር ይጠቅማል። አንደኛ አሁን ስፔሻሊ እየሰራ ያለ ነው ቬጅቴብል ማርኬት ላይ ነው። ይሄ ቬጅቴብል ቶሎ ታሽቶ ካልተሸጠ ይበላሻል። አሁን በሶስት አራት ቀናት ውስጥ ካልተሸጠ አብዛኛው ምርት የተበላሸ ነው ያለው አሁን ከረንት ባለው ሲስተም። ወደ በእኛ ሲስተም በምንሄድበት ጊዜ ገና ሳይታጨድ በፊት ነው ገዢ አግኝቶ የሚሸጠው ምርት። ስለዚህ የመበላሸት ቻንሱን በጣም ይቀንስለታል። ሁለተኛ ደግሞ በተሻለ ዋጋ ገበሬ እንዲሸጥ ይረዳዋል። ገዢ ሳይድ በኩል ደግሞ ፍሬሽ የሆነ ፕሮዳክት፣ ኳሊቲ የጠበቀ ፕሮዳክት ቀጥታ ከገበሬው ያለበት ድረስ ዲሊቨር እንዲደረግለት ይረዳዋል።
ቻሌንጆቻችሁ ምንድን ናቸው በዚህ መንገድ ላይ? እንግዲህ
ቻሌንጅ የተለያዩ ቻሌንጆች አሉ። አሁን አንደኛው ቻሌንጅ ከበፊት ካለ ሲስተም ወደ ዲቨር ሲስተም ኮንቨርት ለማድረግ ሲል የገጠሙን ቻሌንጆች ነው። አንደኛው ለምሳሌ አሁን ባለው ሲስተም እንደ የቬጅቴብል ምርቶች ለሪሴል ነው የሚሸጡት። ለሊዘቅንታት አፍርታ ላይ ነው የሚሸጡት ነገር ሶ ከሱ ሲስተም ወደ ዲቨር ሲስተም አዳፕት ለማድረግ እንትን የተወሰነ ቻሌንጅ ይፈጥራል።
በክፍያ በኩልስ ያለ ችግር አለ? በክፍያ በኩል እንዴት ነው ፕሮሰስ የምታደርጉት?
በክፍያ በኩል አሁን ካረንትሊ በሞባይል ባንኪንግ ሲስተም ነው እየሰራናል። ክፍያውን ቻሌንጅንግ ለመቀነስ እና ኢቪን ቢሆን ሞባይል ባንኪንግ ሲስተም ላይ ተላየውን ከሄሎ ካሽ ከመሰሉ ኢትዮጵያስ ካሉ ሞባይል ባንኪንግ ሲስተሞች ጋር አንድ ለመስራት እሱን በመጠቀም ቀጥታ ገዢው ክፍያውን ቀጥታ ወደ ገበያ መክፈል የሚችል ማለት እንዲሁም ትራንስፖርቴሽን ፊ ለመከፈል የሚችል በማድረግ ነው እየሰራናል።
ሞባይል ባንኪንግ ተጠቀማሉ ገበሬዎች?
ሞባይል ባንኪንግን በሚናይበት ጊዜ ላይክ የተወሰኑ ገበሬዎች የሚጠቀመዋሉ፣ ግን አብዛኞቹ ባይጠቀሙ ሞባይል ባንኪንግ ከባንክ ኤክስፒሪየንስ አላቸው። ከባንክ ጋር ኦልሬዲ እየሰሩ ስለሆኑ ከባንክ ወደ ሞባይል ባንኪንግ ለመምጣት የተገናኘ አይነት ሲስተም ስለሆነ ብዙም አልከበደም።
አሁን በነበረ ውድድር ላይ ምን አገኘው ትላለህ? እዛ ሄደህ እንግዲህ የተለያዩ ኤክስፒሪየንሶች ካንተ ውጭ እንግዲህ ብዙ ሰዎች ተሳትፈዋል። ዶክተር ሌኒም እንደነገረችኝ ከሀያ ሺህ የሚበልጡ ሰዎች በነበሩበት ፕሮግራም ላይ ነው። ምን አገኘ? ምን ቀረልህ?
ከሀያ የተለያዩ ሀገራት የመጡ ተወዳዳሪዎች ነው ያሉት እና በዛ ሰዓት የኢትዮጵያ ላይ ብቻ ያለውን ፐርስፔክቲቭ ሳይሆን ከተለያዩ ሀገራት ያለውን ፐርስፔክቲቭ ማየት ትችላለህ። ኢትዮጵያን ደግሞ በተለያየ ወይ እንዴት ማሳደግ እንደምችል የውጭ ሀገር ተሞክሮችን ወደዚያ እንዴት ጥቅም ላይ እንዲውሉ ማድረግ እንደምችል በጣም በብዙ መንገድ ማየት ትችላለህ።
እንግዲህ ለሌላ ወይም ለሌላ ኢንተርፕረነር ወይም ለሌላ እንደዚህ ስራ ፈጣሪ ምን አይነት ሌሰን ይሰጣል ትላለህ? አንተ ከሄድክበት መንገድ የምታካፍለው ነገር ምን አለ?
ኢንተርፕረነርሺፕ መንገድ በምናይበት ጊዜ ብዙ መውደቅና መነሳት አለ እና አንድ የምመክረው ነገር ምንድን ነው? ብዙ ጊዜ ልንወድቅ እንችላለን እና ብዙ ጊዜ በምንወድቅበት ጊዜ መውደቃችንን ሰው ማየት ያለብን፣ ከዛ ከወደቅንበት ምን መማር እንደምንችል ማየት ያለብን፣ ምን ተምረን በምን ወይ አሻሽለን የተሻለ ነገር ይዘን እንዴት መምጣት እንደምንችል ያው ማየት ያለብን እንጂ ውድቀታችንን ብቻ አይደለም ማየት ያለብን። ከውድቀታችን መማር መቻል አለብን።
ሌላ ልጠይቅህ ማስበው ነገር አሁን የመጨረሻ ጥያቄ ነው። ኢንስፓየር የሚያደርግ ኮት ምንድን ነው?
ሞዲ ኮት የአፕል ኮፋውንደር ስቲቭ ጆብስ ያለው ኮት ነው። ስቴይ ሃንግሪ ስቴይ ፉሊሽ ያለው ኮት ነው። በጣም ደስ የሚለኝ ኮት ነው፣ ምክንያቱም ሁሌ ላይ አዳዲስ ነገር መማራለት መራብ እንዳለብን የሚያሳይ ነው።
በጣም አሪፍ። ይህንን አስተላልፍላለሁ። ስቴይ ሃንግሪ ስቴይ ፉሊሽ። በጣም አመሰግናለሁ ክርስቲያን። እንግዲህ ወደፊት ደግሞ ለሚያጋጥም ነገር ሁሉ መልካም እድል እመኝልሃለሁ።
እሺ፣ አመሰግናለሁ።
ወደ ተከታዩ ዘገባችን ስናልፍ በአፋር ክልል በጉብኝት ላይ የነበሩትን ጀርመናዊ ቱሪስት የገደሉትን ታጣቂዎች ማንነት ለማጣራት ምርመራ እየተካሄደ መሆኑን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። በጥቃቱ ጀርመናዊው ሲገደሉ ኢትዮጵያ አስጎብኛቸው ደግሞ መቁሰላቸው ታውቋል። እስክንድር ፍሬው ማምሻውን ዘገባውን አድርሶናል።
ጥቃቱ የተፈጸመው በአፋር ክልል ኤርታሌ አካባቢ ነው። ተኩሱ የተከፈተውም በቡድን ሆነው ሲንቀሳቀሱ ከነበሩ ቱሪስቶች ጀርመናዊውና ኢትዮጵያዊው አስጎብኛቸው ፎቶ ለማንሳት ነጠል ሲሉ መሆኑን መንግስት አስታውቋል። እስካሁን ማንነታቸው በስም ያልተገለጸው ጀርመናዊ ሲገደሉ ኢትዮጵያዊው አስጎብኚ ቆስለዋል። ተኩሱን የከፈቱት ታጣቂዎች ማንነት እየተጣራ ነው ብሏል የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ። በስልክ ያነጋገርኳቸው የሚኒስቴሩ ቃል አቀባይ አቶ መለስ አለም ይህንኑ አንጸባርቀዋል።
በአፋር ክልል በተፈጸመው ጥቃት በጀርመናዊው ላይ በደረሰው ህይወት መጥፋት እንዲሁም በዜጋችን ላይ በደረሰው መቁሰል የፌዴራል የውጭ ጉዳይ ሚኒስቴር ሀዘኑን ይገልጻል። ጥቃቱን የተፈጸሙት ሰዎች ለጊዜው ያልታወቁ ታጣቂዎች ናቸው።
ከዚህ ቀደም አቶ መለስ ያስታውሱ እንደሆነ ከአመታት በፊት በዛ አካባቢ እንደዚህ ቱሪስቶች የተጠለፉበት የተገደሉበት ሁኔታ ነበርና በዛን ሰዓት የኢትዮጵያ መንግስት የኤርትራ እጅ አለበት፣ ተጠላፊዎቹም ከኤርትራ የመጡ ታጣቂዎች ናቸው በሚል ነበር የገለጸው። በዚህ ሰዓት እንደው እነዚህ ሊሆኑ ይችላሉ በሚል በአካባቢው ከሚንቀሳቀሱ ታጣቂዎች አንጻር ድምዳሜ እየተደረሰበት ያለው ሁኔታ አለ?
እንግዲህ የኢትዮጵያ መንግስት ምርመራ በማድረግ ላይ ሲሆን ድርጊቱ በሙሉ በሙሉ ከተጣራ በኋላ ይፋ የማይደርግ ነው።
በዚህ የኢትዮጵያ ክፍል በቱሪስቶች ላይ ጥቃት ሲፈጸም የመጀመሪያው አይደለም። እንደ አውሮፓውያን አቆጣጠር በ2007 እና በ2012ም ተመሳሳይ ጥቃቶች ተፈጽመዋል። በ2012ቱ ጥቃት ሁለት ጀርመናውያን፣ ሁለት ሃንጋሪያውያን እና አንድ ኦስትሪያዊ መገደላቸውን ዘገባዎች አመልክተዋል። በ2007ቱ ጥቃት ደግሞ 5 አውሮፓውያን እና 13 ኢትዮጵያውያን ተጠልፈው መወሰዳቸው ይታወሳል። የኢትዮጵያ መንግስት ለነዚህ ሁሉ ተጠያቂ ያደረገው ኤርትራን ነበር። በአዲስ አበባ የሚገኘው የጀርመን ኤምባሲ በሰሞኑ ጥቃት ላይ መረጃ እንዲሰጥ አሰራሩ እንደማይፈቅድለት ቃል አቀባዩ ነግረውኛል። በዚህ ጉዳይ ላይ መረጃ የሚሰጠው ጀርመን የሚገኘው የውጭ ጉዳይ መስሪያ ቤት እንደሆነ ነው የጠቆሙት። የኢትዮጵያ አፋር ክልል በተመራማሪዎችና በቱሪስቶች ይዘወተራል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ተከታዩ ዘገባችን ስናልፍ በኢትዮጵያ በተለይ ከቅርብ ጊዜ ወዲህ የሚከሰቱ የተቃውሞ እንቅስቃሴዎች ወይም ጥቃቶች በቀጥታ በብሔር ላይ የተነጣጠሩ ናቸው የሚሉ አስተያየቶች በፍጥነት ሲሰራጩ ይሰማል። ከጥቃቱ በኋላ መረጃዎች ሲጣሩ ደግሞ የጠፋው የሰው ሕይወት፣ የተጎዳውና የወደመው ንብረት በአካባቢው ላይ የሚኖሩ የተለያዩ ማህበረሰቦችን ያጠቃ ሆኖ ይገኛል። እሁድ ዕለት በወልዲያ ከተማ በመቀሌ ከነማና ወልዲያ ከነማ እግር ኳስ ቡድኖች መካከል የተፈጠረውን ረብሻ መነሻ በማድረግ ጽዮን ግርማ ሁለት እንግዶችን አወያይታለች። እንግዶቹ በዚህ ጉዳይ ላይ በማህበራዊ ሚዲያ ላይ በተደጋጋሚ በመጻፍ የሚታወቀው የአምቦ ዩኒቨርሲቲ መምህር ስዩም ተሾመና የአረና ትግራይ የህዝብ ግንኙነት ኃላፊው አቶ አንዶም ገብረስላሴ ናቸው።
ሁለታችሁም ጋር የደወልኩበት ምክንያት እንግዲህ ከቅርብ ጊዜ ወዲህ በተለይ በርግጥ ከቅርብ ማለት አንጻራዊ ቢሆንም በተለይ ግን በጣም ከቅርብ ጊዜ ወዲህ ውስጥ ኢትዮጵያ ውስጥ የሚደረጉ የተቃውሞ እንቅስቃሴዎችና የተቃውሞ እንቅስቃሴዎችን ተከትሎ ወደ ብሔር ጥቃት የመሸጋገር ነገር መኖሩን ልክ ጥቃቶቹ እንደመጡ የሚሰጡ መግለጫዎች ይተነትናሉ። ከዛ ደግሞ አሁን በኳስ ደጋፊዎች መካከል አላስፈላጊ ዘለፋና አላስፈላጊ ስድብን ተከትለው የሚመጡ የእርስ በርስ ግጭቶች እየተበራከቱ መጥተዋል። ጉዳታቸው አነስተኛ ይሁን እንደዚሁም ደግሞ የሚያደርሱት ጥፋት አነስተኛ ከፍተኛ ይሁን የተለያየ ይሁን እንጂ መስተዋል ጀምሯል። በመቀሌም በባህር ዳርም በተለያዩ ቦታዎች እንደዚህ አይነት ነገሮች እየተከሰቱ ነው ግጭቶችና አሁን የቀርቡን ደግሞ የውሁዱን ብናይ በወልዲያ የተከሰተውን ነገር እናያለንና እንደው በዋናነት እንደዚህ ያሉ ግጭቶች መጀመሪያ የብሔር ግጭቶች ናቸው ወይም ብሔር ላይ የተሰነዘሩ ጥቃቶች ናቸው ወደሚል መደምደሚያ የሚያደርሱን ጉዳዮች ምንድናቸው? እስቲ ከአረናው ህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ልጀምር።
እሺ፣ አመሰግናለሁ። እንደሚታወቀው ከቅርብ ዓመታት ወዲህ ያሉ በኢኳስ ብቻ ሳይሆን በመላው ሀገሪቱ ብሔር ከብሔር ማለት ብሔር ለይቶ ማጥቃት እየተደመረ እየሆነ ነው። ከዛ አልፈውም እግር ኳሱም ብሔር ብቻ ሳይሆን የኢትዮጵያ የስፖርት አደጋገፍ ስሜታዊነት ያመዘበነበት እና እንዲሁም ብሔር መሰረት ያደረጉ ጥቃቶችም ያሉበት ነው። የእሁዱን የወልዲያና የመቀለ ጨዋታ ተከትሎ ያጋጠመው ግጭት ብናይ የዚህ አካል ነው። ስለዚህ እያጋጠመ ያለው ከኳስ በፊት አሁን የብሔር ጥቃት ነው ማለት የሚያስችለን ወይም ደግሞ የሚያስብለን ምክንያት ምንድን ነው? ኳሱ ከክርካሄድ በፊት ነው ጥቃቶችን የደረሱ። ገና ከእሁድ 3:20 አካባቢ ነው የጀመረው ጥቃት እና የብሔር ግጭት ነው ለማለት ሊያስደፍር ይችላል። ይህም ደግሞ ብሔር ለብሔር ሳይሆን ክልሎችን እያስተዳደሩ ያሉት ፓርቲዎችም የሚመሩት ነው የሚመስለው። ምክንያቱም የፓርቲዎችን ግጭት ወደ ህዝቡ ወደ አባል ድርጅቶቹን ማለት ካድሬዎቻቸውን ያስተባበሩ ነው ወደ ግጭት እየሄደ ያለው ለማለት ፈልጋለሁ።
እሺ፣ አምዶን በጣም አመሰግናለሁ። እንደው ጥያቄ ኖረኛል እዚህ ላይ ጥያቄውን እመጣበታለሁ እና እስቲ የአቶ ስዩም ተሾመ እዚህ ላይ የሚሰጡትን አስተያየት እንስማና ወደ ጥያቄ እመጣለሁ።
እሺ፣ የብሔር ግጭት በሚለው ላይ አንድ መሰመር ያለብን ነገር ግጭቱ በዋናነት ወይም አንዱ ወገን ሌላኛውን ወገን ጥቃት ሲፈጸምበት መሰረታዊ ምክንያት የዛ ብሔር አባል በመሆኑ ብቻ ከሆነና ይህ መሰረት ያደረገ ጥቃት ከሆነ ብቻ ነው የብሔር ጥቃት ልንል የምንችለው። ከዛ ውጪ የተለያየ ተረስ ያላቸው የተለያየ አጋጣሚ ተፈጥሮ የተፈጠረ ግጭት የቡድን ግጭት ወይም ኮንፍሊክት ብለን የምንለው ነው እንጂ የብሔር ጥቃት ለማለት አስቸጋሪ ነው። ለምሳሌ አሁን ከወልዲያ በመቀሌ ከነማና በወልዲያ ከነማ ድርጅቶች መካከል የተፈጠረው ግጭት እንደ መነሻ ግጭት ነው። የሁለት እግር ኳስ ቡድን ደጋፊዎች የራሳቸው የማይባቡበት አዝባሊ ንግግሮች የፈጠረው ግጭት ነውና ወደ ብሔር ጥቃት ተቀይሯል ወይ ብሎ ለማለት መነሻ የሚሆነው ከእነዚህ ከሁለቱ ግጭቱ ተሳታፊዎች ወገኖች ውጪ ያሉ ሌሎች የትግራይ ብሔር ተወላጆች በከተማ ውስጥ የሚኖሩ ሰላማዊ በግጭት ተሳታፊ ያልሆኑ የራሳቸው ኑሮ የሚኖሩ ሰዎች የትግራይ ብሔር ተወላጅ ብቻ በመሆናቸው ተፈልገው ታስተው እነዛ ሰዎች ላይ ጥቃት የተፈጸመ ከሆነ የብሔር ግጭት ብለን ልንል እንችላለን። ከዛ ውጭ ግን በአጠቃላይ ብለን ስንል ለምሳሌ በወልዲያ የተፈጸመው ነገር ወይም የተከሰተው ነገር ምንድን ነው? እነዚህ ሁለት ኳስ ደጋፊዎች ተጋጩ። የአንዱ ደጋፊ አንደኛውን እያባረረ እየተከታተለ ጥቃት መፈጸም ጀመረ። እነሱ የገቡበትን ሆቴል ጥቃት መፈጸም ጀመሩ እና አዳላይም ሆቴል ወደ ማነው የንግድ ተቋማዊ ወደ ማቃጠልም ነገር የተፋፋበት ሁኔታ ነው ያለ። ግን በጥቅሉ ሲታይ መነሻውም ግጭት ነው። የብሔር ግጭት ብሎ ለማጠቃለል አስቸጋሪ ነው የሚመስለኝ። ዛሬ
ውይይቱ አላበቃም። ክፍል ሁለት በነገው ምሽት ይዘን እንቀርባለን። አሁን ወደ ተከታዩ ዘገባችን እናልፋለን። ኢትዮጵያ በጨቃ ጨርቅ ኢንዱስትሪ ያላትን የገበያ ተወዳዳሪነት በመጠቀም በዘርፉ ምጣኔ ሀብታቸውን ለማሳደግ ከቻሉ ሀገሮች ተርታ ለመሰለፍ አቅዳለች። ኢትዮጵያን የአፍሪካዋ ባንግላዴሽ ለማድረግ መንግስትና የሀገር ውስጥ እንዲሁም የውጭ ባለሀብቶች እየሰሩ ይገኛሉ። በሀገሪቱ በመገንባት ላይ ያሉት የኢንዱስትሪ ፓርኮችም አብይ አትኩሮት የጨቃ ጨርቅ ኢንዱስትሪ ይሆናል። ዘገባው የሮይተርስ ነው። ሄኖክ ሰማ ሰፊር አጠናቅሮታል።
የውጭ ባለሀብቶች በተለይ ከቻይና፣ ቱርክና አውሮፓ ፊታቸውን ወደ ኢትዮጵያ ዙረዋል። ታዋቂው የስዊድን ልብስ አምራች H&M የልብስ ፋብሪካዎችን በኢትዮጵያ ለማስፋፋት በስራ ተጠምዷል። ለበርካታ ሰዎች የሥራ ዕድል የሚፈጥርና በማደግ ላይ ለሚገኘው የኢትዮጵያ ምጣኔ ሀብት ደግሞ የኃይል ምንጭ ሆኖለታል። ኢትዮጵያ ከወራሪ የቅኝ ግዛት ኃይሎች ጋር ተዋግታ ነጻነቷን ባስከበረችበት የአድዋ ከተማ ዛፎች ዙሪያውን የተተከሉበት ከመሃል የብረት ቆርቆሮዎች የከደኑት የአልሜዳ ልብስ ፋብሪካ ይገኛል። ስፍራው ከመዲናው አዲስ አበባ 1000 ኪሎ ሜትር ይርቃል። ላለፉት 13 ዓመታት በሥራ ላይ የቆየው አልሜዳ በሺዎች ለሚቆጠሩ ኢትዮጵያውያን የሥራ ዕድል ፈጥሯል። ከዛም በተጨማሪ ለሀገሪቱ ምጣኔ ሀብትም ከፍተኛ አስተዋጽኦ እያበረከተ ይገኛል። እንደ አልሜዳ ያሉ የልብስ ፋብሪካዎች የኢትዮጵያ ጨርቃጨርቅ ፋብሪካ ኢንዱስትሪ ለአምራቾች ያለውን የሥራና የገበያ ዕድል ያመላክታሉ። ሌሎችም መዋለ ንዋያቸውን ያፈሳሉ በሚል መንግሥቱ እየሠራ ይገኛል። ኢትዮጵያ የጨርቃጨርቅ ኢንዱስትሪዋ በዓመት $1 ቢሊዮን ከውጭ ገበያ የውጭ ምንዛሬ እንዲያመጣላት አቅዳለች። $1 ሚሊዮን ምንዛሬ ያመጣውን ዘርፍ በአስር እጥፍ ለማሳደግ ያለመ ብዙ ፈተናዎች የሚጠብቁት የማስፋፊያ ዕቅድ ነው። አልሜዳ ጨርቃጨርቅ በአሁኑ ወቅት በቀን 21,000 ቲሸርቶችና 9,000 ያለቀላቸው አንሶላዎች፣ ጂንስ ሱሪዎችና ሸራና የወታደር መለዮ ልብሶችን በማምረት ላይ ይገኛል። ስዊድናዊ ኩባንያ H&M በዓለም ሁለተኛ ትልቁ የጨርቃ ጨርቅ አምራችና አከፋፋይ ነው። በኢትዮጵያ የናሙና ምርቶችን ሲሰራ ቆይቶ በመላ ሀገሪቱ ከአቅራቢዎች ጋር ያለውን ግንኙነት ለማስፋፋትም እየሰራ ነው። ድርጅቱ በኢሲያ ገበያዎች ያለውን ስራ በጥቂቱ ወደ አፍሪካ በማዞር የገበያ ስርዓቱን እንደዚሁም የምርት ጥራቱን ለማሻሻል አልሟል። አልሜዳና H&M በጋራ እየሰሩ ይገኛሉ። የፋብሪካ ስራውም በስዊድናዊ ኩባንያ ብቻ ሳይሆን የሚሰራው ዙሪያውን የአምራችና አከፋፋዮች የሥራ የገበያ ትስስር ለመፍጠር አብረው እየሰሩ ነው። አልሜዳ ለምሳሌ ለH&M የምርቱን ታግ ሰርቶ ጥራቱ እየተመዘነ ይገኛል። ሥራው በቅንጅት የኢትዮጵያ ጨርቃጨርቅ ፋብሪካዎች ከሌሎች ዓለም አቀፍ የልብስ አምራችና አከፋፋይ ኩባንያዎች ጋር የሚሰሩት እንደሆነ የአልሜዳ ሥራ አስፈጻሚ ማህሪ ወልድ አረጋ ያስረዳሉ።
አብዛኛው ከዚህ በፊት የነበሩ ከኛ ጋር እየሰሩ የነበሩ ከአሜሪካና ከአውሮፓ ነበሩ። አሁን ያለው ግን ከኛ ጋር ማለት ነው። አሁን በስራ ላይ ያለው ካረንትሊ H&M ነው። ይሄ ደግሞ ከስዊድን በአልማችን በአልባሳት በሁለተኛ ደረጃ የሚቀመጥ ድርጅት ነው። ትልቅ ድርጅት ነው። እነዚህ ናቸው የውጭ ማለት ነው። በብዛት ደግሞ ለሀገር ውስጥ እናመርታለን።
በዚህ አመት አልሜዳ ካመረታቸው ጨርቃ ጨርቆች ለወጪ ገበያ የዋለው 15% ይሆናል። በጠቅላላ 6.4 ቢሊዮን ብር በውጭ ምንዛሬ አስገኝቷል። በቀጣዩ አመት ደግሞ የውጭ ገበያ ድርሻውን ወደ 20% ከፍ ለማድረግ አቅዷል። አልመዳ በፋብሪካው ትላልቅ የሽመና ማሽኖችን በመጠቀም የምርት ዋጋን ለመቀነስና በፍጥነት ጥራት ያላቸው ልብሶችን ለማምረት መቻሉን ነው ስራ አስፈጻሚው ማሃሪ ወልዳረጋ የሚያስረዱት። አልመዳ አሁን 800 ቋሚ ሰራተኞች ሲኖሩት 450 ደግሞ በጊዜያዊነት ይሰራሉ። በዚህ ስራ ከተሰማሩት ደግሞ 95% ሴቶች ናቸው። ዘውድ ብርሃን በወር 680 ብር እየተከፈላት አንድ የሽመና መሳሪያን ታንቀሳቀሳለች። ጊዜዋን በአግባቡ ነው የምትጠቀመው። በትርፍ ጊዜዋ ደግሞ ተማሪ ናት።
እና አሁን ሰዋቀረ በተንደመዘ ንግግሪ ትምህርቲ ጠቃኑ ከዳን ጫማ የሆነ ለሆ
እዚህ በማገኘው ደሞዝ ራሴን አስተዳድሬ በመማር ላይ ነኝ። የሚያስፈልጉኝን የቤት የምግብና የልብስ ወጪዎችን እሸፍናለሁ። እዚህ በማገኘው ደሞዝ ራሴን አስተዳድሬ በመማር ላይ ነኝ። የሚያስፈልጉኝን የቤት የምግብና የልብስ ወጪዎችን እሸፍናለሁ። ህልሜ ትምርቴን ጨርሼ በፋብሪካው የሂሳብ ክፍል መስራት ነው።
ኢትዮጵያ ከፊል ሳሐራማ ከሆኑት የአፍሪካ ሀገሮች አምስተኛ ትልቁ ምጣኔ ሀብት አላት። በቅርቡ የኢትዮጵያ ምጣኔ ኬንያን ሲያልፍ የዓለም አቀፍ ባለሀብቶች ትኩረታቸውን ሰጥተው የሥራ ዘርፎችን በመመልከት ላይ ናቸው። አስቀድሞ በፍጥነት ሲያድጉ የቆዩ ምጣኔዎች ያላቸው የምጣኔ ሀብት ተሳትፎ እያነሰ ሲሄድ አንዳንዶቹ ከውጭ የሚመጣ መዋለ ንዋይ መዳረሻ ለመሆን እየሰሩ ነው። እነዚህ ዓለም አቀፋዊ ሁኔታዎች ባለፉት 2-10 ዓመታት ከ7-8% ሲያድግ የቆየው የኢትዮጵያ ምጣኔ ምናልባት ሀገሪቱ በሚቀጥሉት 13 ዓመታት የመካከለኛ ገቢ ካላቸው ሀገሮች ተርታ እሰለፋለሁ ብላ ያወጣችውን እቅድ ሙሉ በሙሉ ከማሳካት ሊያግዳት ይችላል ሲሉ ተንታኞች ያስረዳሉ። በተለይ በመንግስቱ ፍጹም ቁጥጥር ስር የሚገኙ የገንዘብና ሰፋፊ የልማት ዘርፎች ቀልጣፋነትና የገበያ ተወዳዳሪነት በነጻ ገበያ ስርዓት ተፈትኖ ውጤት ያመጣል አጠያቂ ጉዳይ ነው። በኢትዮጵያ የፖለቲካ ስርዓት በተለይ ብሔርን ያማከሉ የፖለቲካ ፓርቲዎች የሚያስተዳድሩት መንግስት የሚኖረው አስተማማኝነት በተለይ ለዓለም አቀፍ ኢንቨስተሮች ገንዘባቸውን እንዲያፈሱ የሚሰጠው የገበያ ማስተማመኛ ሌላው አሳሳቢ ጉዳይ ይሆናል። በሀገሪቱ ከመንግስቱ የንግድ አስተዳደር ውጪ ያሉ ተወዳዳሪዎች ያለባቸው ፈተናም ለምጣኔ ሀብት እድገቱ በተለይ የግሉ ዘርፍ ተሳትፎ ላይ ፈታኝ ጉዳዮች ናቸው። በኢትዮጵያ በአሁኑ ወቅት የሚታየው የገቢ አለመመጣጠን፣ የሀብታምና ድሃው ማህበረሰብ ልዩነት መስፋት ሌላ አሳሳቢ አስተዳደራዊ የምጣኔ ጉዳዮች ናቸው። ሀገሪቱ ምጣኔዋ በፍጥነት አደገ እየተባለ በዓለም ቁጥር አንድ የነፍስ አድን እርዳታ ተቀባይ ሀገር ናት። መንግስቱ የሀገሪቱን ምጣኔ ሀብት አስተማማኝ እድገት ላይ ለማጽናት እንደዚሁም የዜጎችን ኑሮ ለማሻሻል ወጪ ገበያ ላይ ያተኮረ ፖሊሲ ቀርጿል። ቡና፣ የግብርና ምርቶች፣ ከብቶችና የመሳሰሉትን ተዋጽኦዎች ለውጭ ገበያ ማቅረብ። ኢንዱስትሪ በኢትዮጵያ ምጣኔ ሀብት ያለው ድርሻ ከአጠቃላይ ሀገራዊ ገቢው 4% ብቻ ነው። እንዳልመደ ያሉ የጨርቃጨርቅ ፋብሪካዎችም መንግስት ዘርፉን ለማሳደግ ከያዘው ጥረትና ለተሳታፊዎች ከሚሰጡ ድጋፎች ተጠቃሚ ለመሆን ይፈልጋሉ።
ይሄ ካምፓኒ በዚህ ላይ መኖሩ ትልቅ የሆነ የመንግስት የገቢ ምንጭ ነው። እስካሁን አልመዳ ጨርቃጨርቅ ለመንግስት በአምስት አመት ውስጥ ማለት ነው በአምስት አመት ውስጥ እስከ 226 ሚሊዮን ብር ገቢ አድርገዋል። አሁን በየአመቱ እስከ 52 እየደረሰ ነው በየአመቱ ማለት ነው የገቢ የምናደርገው። ስለዚህ ትልቅ የገቢ ምንጭ ሆነናል እየሆንን ነው።
የኢንዱስትሪውን ዘርፍ የሚተነትኑ ባለሙያዎች አፍሪካ ውስጥ ከፍተኛ የሆነ የጨርቃጨርቅ ኢንዱስትሪ መስፋፋት ይፈጠራል ይላሉ። በዚህም እንደ ኢትዮጵያ ያሉ ሀገሮች ከኢሲያ ሀገሮች የተመጠነ የገበያ ድርሻን በመውሰድ ለእድገታቸው ወሳኝ የሆነ የውጭ ኢንቨስትመንትን ለማግኘት እየሰሩ ነው። በኢሲያ ትልቋ የጨርቃጨርቅ አምራች የሆነችው ባንግላዴሽ ከሰራተኞች ክፍያና የሰራተኞች መብት ጋር ተያይዞ የመብት ተሟጋቾች እየወቀሷት ይገኛል። በተለይ በርካታ የጨርቃጨርቅ ፋብሪካ ሰራተኞች ላይ የደረሱ የእሳት ቃጠሎ ሞቶች ባንግላዴሽን የዓለም አቀፍ ወቀሳ አስፋፍቶባታል።
እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል። ሄኖክ
ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ሁልጊዜም እንቀበላለን። ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዜር ነን። ፋሲል ገበየው ዝግጅታችንን መርቷል። የጋቢና ዲጄ ዲጄ ፋቱ ጋር በመሆን ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።